ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀር የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ከነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 15 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ስክታችንን በዜና እንጀምራለን። በማስከተልም
የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ አተታ እናሰማለን።
በመጨረሻም ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ህዝባዊ አመጽና የስርዓት ለውጥ ሰምተን ክፍል አንድ ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ድርጅት ሰኞ መስከረም 14 ቀን ባወጣው መግለጫ በአዲስ አበባ እየተካሄደ የሚገኘውን መጠነ ሰፊ የወጣቶች አፈሳ አውግዞ ከቅርብ ጊዜ ወዲህ በሰብአዊ መብት በኩል የተገኙ ድሎች መልሰው እንዳይቀሙ ስጋት ያለው መሆኑን ገልጿል። እስረኞችን በመፍታት ባለፉት ወራት የተወሰዱት መልካም ተግባራት እስረኞችን እንደገና በእስረኛ በመሙላት ጥቁር ቀለም እንዳይቀቡትም አሳስቧል። ባለስልጣኖቹ ለሰብአዊ መብት ያላቸውን ታማኝነት በማረጋገጥ ቃል ኪዳን መግባት አለባቸውም ብሏል። የአገሪቱ ህግ የማይከለክለውን ሺሻ ማጤስ እና ጫት መቃም እንደ ወንጀል ቆጥሮ ወጣቶችን ማሰርና ማሰቃየት ህገወጥ ተግባር ነውም ብሏል። ጥፋት ያለባቸው ከተገኙ በአስቸኳይ ለፍርድ ማቅረብ ተገቢ መሆኑን ገልጾ ሌሎቹን ግን በአስቸኳይ እንዲፈቱ ጠይቋል። ሰላማዊ ሰልፍ አድርገዋል የተባሉ ወደ 1200 ሰዎች ወደ ጦር ላይ መወሰዳቸው የበቀል እርምጃ መሆኑንም አስመረውበታል። የወያኔው ድርጅት ቁንጮ ደብረጽዮን ገብረ ሚካኤል በሰጠው መግለጫ ከመስከረም 23 እስከ 26 በሚደረገው የኢሃዴግ ጉባኤ ላይ ኢሃዴግ ምንም አይነት የፕሮግራም ለውጥ እንደማያደርግ ተናገረ። ባለፈው የኢሃዴግ ምክር ቤት ስብሰባ ላይ ፕሮግራማችንም ሆነ ውስጠነማችን እንደማይነካ ተስማምተናል ብሏል። የወያኔው የትግራይ ነጻ አውጪ ግንባር መሪ በተጨማሪ በሰጠው መግለጫ አሁን እየተካሄደ ባለው የህወሓት ጉባኤ ላይም ህገ መንግስቱንና ፌደራላዊ ስርዓቱን አደጋ ላይ የሚጥሉ ክስተቶችን ለመከላከል አቅጣጫዎችንና ውሳኔዎችን ያሳልፋል ብሏል። ባለፈው ሳምንት የተደረገው የኢሃዴግ ጉባኤ የፖለቲካ ፍልስፍና ለውጥ አድርገናል ማለቱ የሚታወስ ሲሆን በመጪው የኢሃዴግ ጉባኤ የትኛው አሸናፊ እንደሚሆን ይታያል ተብሏል። ለ23 ቀናት በእስር የቆዩት የአየር ትራፊክ ተቆጣጣሪዎች እያንዳንዳቸው የ20,000 ብር ዋስ አስይዘው እንዲለቀቁ ጉዳዩን ያየው ፍርድ ቤት ወስኗል። ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ ውድቅ አድርጎታል። መርማሪው ቡድን የፍርድ ቤቱን ውሳኔ ይግባኝ እንደሚል ገልጿል። የሟቹ የኢንጂነር ስመኘው አባት አባ በቀለ አይናለም በሚዲያ እንደሚረዷቸው ቃል የገቡ ሁሉ እስካሁን ምንም እንዳላደረጉላቸው ተናግረዋል። ከጎንደር ከተማ ወጣ ብሎ በሚገኘው ሸምበቂት ከተማ ውስጥ የሚኖሩት የ88ቱ ዓመት አዛውንት ከልጃቸው ያገኙት የነበረው እርዳታ ከተቋረጠ ወዲህ ማንም ድጋፍ እንዳላደረገላቸው ገልጸው የነጻ ሕክምና እንዲደረግላቸው እንዲፈቀድላቸው ጠይቀዋል። የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግረስ፣ የተባበሩት የኦሮሞ ነጻነት ግንባር፣ የኦሮሞ ነጻነት አንድነት ግንባር፣ የኦሮሞ ዴሞክራሲያዊ ግንባር የተባሉ አምስት የኦሮሞ ድርጅቶች በሚያስማሟቸው የተለያዩ ጉዳዮች ላይ የጋራ መግለጫ አውጥተዋል። ድርጅቶቹ መስከረም 14 ቀን ባወጡት የጋራ መግለጫ በተለያዩ ቦታዎች በኦሮሞና ኦሮምኛ በሚናገሩ ዜጎች ላይ ጥቃት እንደተፈጸመ፣ በኦሮሞ ስም የተቋቋሙ ባንኮች፣ ኮሌጆች፣ የንግድ ተቋሞች፣ ተሽከርካሪዎች እንደወደሙ፣ እንዲሁም በቡራዩ አንድ የስድስት ዓመት የኦሮሞ ሕፃን ተቆራርጦ እንደተገደለ ገልጸው ከዚህ ድርጊት ጀርባ ጸረ ኦሮሞ አቋም ያለው የተደራጀ ቡድን መሆኑን ገልጸዋል። በቡራዩ ከ58 በላይ የሆኑ ዜጎች ስለመገደላቸው፣ በርካታዎችም በአካላቸው ላይ ጉዳት ስለመድረሱና ከ15,000 በላይ ስለመፈናቀላቸው ጉዳይ መግለጫው ያነሳው ነገር የለም። ድርጅቶቹ በመግለጫቸው ፊንፊኔ ብለው የሚጠሯት አዲስ አበባም ትናንትም ዛሬም ወደፊትም የኦሮሞ አካል ናት ካሉ በኋላ በከተማዋ የሚኖሩ ሕዝቦች መብት ሊከበር ይገባል ብለዋል። መግለጫው አንዳንድ ሚዲያዎች ሕዝብን በሕዝብ ላይ በማነሳሳት ለርካሽ የፖለቲካ ጥቅም ሲሉ አገርን ወደ ብጥብጥ እየመሩ ናቸው ካለ በኋላ በስም ኢሳትን አንስቶ በኦሮሞ ሕዝብ ላይ ዘመቻ ጀምሯል ብሏል። መግለጫው በስልጣን ላይ ያሉት አካላት ሽግግሩን በጥሩ ሁኔታ ያካሂዱታል የሚል ተስፋ ድርጅቶቹ መያዛቸውን ገልጾ የሽግግር መንግስት እንዲመሰረት የሚገፉት ኃይሎች አገሪቱን ወደ ባሰ ቀውስ ለመክተት ነው የሚል መደምደሚያ ሰጥቷል። ወቅቱ የሽግግር መሆኑን በመግለጽ አማራጩ መፍትሄ ምርጫ ብቻ መሆኑንም ገልጿል። መግለጫው በመጨረሻም በብሔር ላይ የተመሰረተ ፌዴራሊዝምን የሚቃወሙ ኃይሎች ወደ ቀድሞ ሁኔታ ለመመለስ የሚደረግ ጥረት ነው ካለ በኋላ በሕገ መንግስቱ አግባብ ውጭ ፌዴራል ስርዓቱን ለማፍረስ የሚደረገውን ሙከራ ድርጅቶቹ እንደማይቀበሉ ገልጿል። በመጨረሻም የዓለም ጤና ድርጅት ያስቸኳይ ጊዜ ሁኔታዎች ኃላፊ ፒተር ሳላማ ጄኔቫ ውስጥ ለጋዜጠኞች በሰጡት መግለጫ በኮንጎ የሚገኘው የጸጥታ ችግር፣ ህዝቡ ክትባትን አለማግኘቱና የፖለቲካ ሁኔታው አለመረጋጋቱ የኢቦላ በሽታ እንዲስፋፋ ምቹ ሁኔታ መፍጠሩን ገልጸው ከሁለት ወር በፊት በኮንጎ ምስራቅ ኪቡ ግዛት የኢቦላ በሽታ መኖሩ ከታወቀ በኋላ ከ100 በላይ የሆኑ ሰዎች በበሽታው ሲመቱ ከ150 በላይ የሚሆኑ በሽታው እንዳለባቸው ታውቋል ወይም በጥርጣሬ ውስጥ ገብተዋል ብለዋል። በሽታውን ለመቆጣጠር ከፍተኛ ጥረት ቢደረግም በአካባቢው የሚሊሻዎች እንቅስቃሴና ከህዝቡ ዘንድ ትብብር አለማግኘት እንቅፋት መፍጠሩን ኃላፊው ተናግረዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
Chagar ya jagat mein de
የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግደም። ሁሉም ሰው ተፈንዴ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ፣ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይም ጠፍቶ መገኘቱን በምጸት ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑም የተረሳ ከሚመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውን መሆን አለበት በማለቷ በሹሞቹ አሸርጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ አቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይንስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነጻ ሆነ በተባለው ኢቲቪ የኢትዮጵያ ቴሌቪዥን ሳንሱር መደረጉ ተቆርጦ መውጣቱ የአዲሱ ሹም የፕሬስ ነጻነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንም ግለሰብ ሆነ ቡድን በአምባገነንነት በላዩ ላይ እንዲወዘፍበት ከቶም አይፈልግም። አጼው ስዩም መለኮት ነኝ በሚል ባለፍጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም፣ ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና እምነታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የሰጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። ብቸኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረገጥ ከጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ሊያወግዙን የሚጥሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርጧልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው
መጮሃቸው የሚጠበቅ ነው። ህዝባችን በሺዎች ደረጃ ደቡን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የጠበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ የአምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስልሰባ ኢህአፓን ለማግለልና ከጥቅሞች ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ጠቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሲራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓ.ም ተመረጠ እንደተደረገው ሰብስቦ ምርጫ የሚለውን ቧልታ ቀነባብሮ ኢህአደግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካኖች ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም፣ አገርን ማጣት እንችላለንና። ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚጠነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የድል ምልክት ወዘተ። መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረ ሲኦልና አርካባ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም መሆንም የለበትም። ከረጅም ዓመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንወደቅ የቆየነው ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ለስለስ አርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓመተ ምህረት የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስቷልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለው ሁሉ ኢያፓን ከጥቅሞች ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነፃና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነውና አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጸናም። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል።
አጉል ነው
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽን ለመርዳት የተዘጋጀው ቶምቦላ ዕጣ የሚወጣበት ጊዜ ለኖቬምበር 18 2018 የተላለፈ መሆኑን ስንገልጽ ከታላቅ ይቅርታ ጋር ነው። ጊዜውን ለማስተላለፍ የተገደልንበት ምክንያት የተሸጡ ቲኬቶች ቁጥር በጊዜ ያልደረሰን በመሆኑ ነው። በቲኬት ሽያጭ ላይ የተሰማሩ ደጋፊዎቻችን በተባለው ጊዜ ገደብ የተሸጡ ቲኬቶችን እንዲያስተላልፉልን እየጠየቅን በተባለው ቀን ዕጣው የሚወጣ መሆኑን ለአድማጮች ለማሳወቅ እንወዳለን። የቶምቦላውን ቲኬት ለመግዛት እድል ያላገኛችሁ እስከተባለው ቀን ድረስ እስከ ኖቬምበር 18 2018 ድረስ ቲኬቶችን በመግዛት እንድትተባበሩን በአክብሮት እንጠይቃለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ።
እንዲህ ነው ሰው መሆን ካልቀረ እራሱ በራሱ ያኖረ። አጉል ነው
በ1995 መርሳትን ነው። መርሳት
ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበንና መቁሰል መርሳትን ነው መርሳት። ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባልሆነች መርሳትን ነው መርሳት። መርሳት ነው ውድቀታችን ከትላንቱ ዛሬ አለመማራችን። እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ። መርሳት ነው ችግራችን የወያኔን በደል ችላ ማለታችን። መርሳት ባይኖር ኖሮ ሁሉም ሰው ቢያስተውል መስጊድ ውስጥ ባልገባ አዛን ሊያስተጓጉል። መርሳት ነው በሽታ መርሳትን ነው መርሳት። ወያኔን ለመጣል በጋራ መነሳት ባንረሳ ኖሮ የትናንቱን በደል ባነሰነስን ነበር ጨው በሰው ቁስል። የጋዜጠኞች መታሰር፣ የታጋዮች መወገር፣ የአባቶች መገፍተር፣ የሲኖዶስ መደፈር፣ የሊቢያ ሰማዕታትን መምጠር፣ የልጆችን እናት ለሶስት ሆኖ መድፈር፣ ኮዳ ሙሉ ውሃ ብልት ላይ ማንጠልጠል፣ አሊያ ካልሆነ ግን እዛው ቆርጦ መጣል። መርሳት ይቻል ይሆን? መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ እያወቅን ከቶ ምን አመጣው ዛሬ መደለልን? መርሳትን ነው መርሳት። ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል። ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለልን ነበር ዛሬ ባብይዳሉ። መርሳትን ነው መርሳት። የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ የወሬ ሰበክ። መርሳትን ነው መርሳት። መርሳትን ነው መርሳት።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
አርባ ሁለት ቁጥር 4 ጥር የካቲት 2009 ዓመተ ምህረት ህዝባዊ አመጽና የስርዓት ለውጥ የአግራችን የቅርብ ታሪክ በየካቲት ወር ውስጥ አስደሳችም አሳዛኝም ሁኔታዎች እንደተፈጸሙ ይነግረናል። በየካቲት ወር የኢትዮጵያ ነጻነትና ሉዓላዊነትን ያረጋገጡ የኢትዮጵያን ህዝብ ያቆሩ ለመብቱ ለእድገቱና ለብልጽግናው የተስፋ ጭላንጭል ያሳዩ ክስተቶች የተፈጸሙ እንደመሆናቸው ሁሉ በርካታ ኢትዮጵያውያን የተጨፈጨፉበትና መስዋዕት የሆኑበት ከፋፋዩና አምባገነኑ ዘረኛ ቡድን ውልደት ያገኘበት አሳዛኝ ወር እንደነበረም ተገንዝበናል። በየካቲት 23888 ዓመተ ምህረት የተከናወነውን የአድዋ ድል በዓልና በየካቲት 66 ያጼውን አፋኛ ገዛዝ የገረሰሰውን የ1966ቱን የለውጥ እንቅስቃሴ በደስታና በሆታ ስናከብር በየካቲት 12 በአዲስ አበባ በግራዚያኒ ፋሽስቶች በግፍ የተጨፈጨፉትን ወይንም ዘረኛውና ጨፍጫፊው የወያኔ ቡድን ነፍስ የዘራበትንና ህልውና ያገኘበትን ክስተት በሐዘን እናስባለን። በዘመናዊ መሳሪያ ራሱን አስታጥቆና ጦሩን በሚገባ ሰልጥኖ አደራጅቶ በርካታ ባንዳዎችንና ሹምባሾችን አሰባስቦ አገራችንን ቅኝ ግዛት ለማድረግ ወረራ ያካሄደውን የጣሊያን ጦር ድባቅ በመምታት አባቶቻችን የተጎናጸፉት የአድዋ ድል በርግጥም እኛ ኢትዮጵያውያንን በዓለም አቀፍ ደረጃ እንድንከበር ያደረገ ኢትዮጵያውያንን ሁሉ ያቆራ ያገር አፍቃሪነታችን የጀግንነታችንና ያንድነታችን መገለጫ የሆነ ታላቅ ክስተት ነው። ይህ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝብ ኩራትና አርአያ እንዲሁም የትግል መመሪያ የሆነው የአድዋ ድል በየዓመቱ በደስታና በኩራት እየተከበረ ለተከታታይ ትውልድ መተላለፍ ይኖርበታል። በአሁኑ ወቅት አገራችንና ህዝባችን ለሚገኙበት አሳዛኝ ሁኔታ ትምህርትና ግንዛቤ ተስፋና ራዕይ ሊሰጥ የሚችለውና ኢትዮጵያውያን ሁሉ ባንክሮ ሊያስታውሱት የሚገባው ሌላ ክስተት ደግሞ የካቲት 66ቱ ህዝባዊ እንቅስቃሴ ነው። ያጼውን ስርዓት ያናጋውና በኋላም እንዲገረሰስ ያደረገው የካቲቱ ህዝባዊ እንቅስቃሴ የረጅም ጊዜ የህዝብና የተራማጅ ኃይል ትግል ውጤት ነበር። ቀደም ብሎ ተማሪውና ተራማጅ ኃይሉ መሬት ላራሹ ይሰጥ፣ የብሔርና የብሔረሰብ እኩልነት ይስፈን፣ የሃይማኖት እኩልነት እውን ይሁን፣ የባላባታዊ መንግስት ይወገድ በማለትና ሌሎችንም መሪ ሐሳቦች በማንሳት ለረጅም ዓመታት ሲያካሂዱት የነበረው ተጋድሎ በሂደት ወደ ህብረተሰቡ ዘልቆ በየካቲት 66 መምህራን፣ ሰራተኞች፣ ወታደሮች፣ ነጋዴዎች፣ ተማሪዎች፣ የመንግስት ሰራተኞች፣ ሴቶች፣ ወንዶች፣ የተለያዩ የእምነት ተከታዮች ወዘተ የህብረተሰቡን ብሶት በማንሳት በእንቅስቃሴው ተሳትፈዋል። ገዢውን ክፍል ታግለዋል። የትግል መፈክሮችና ጥያቄዎችም አካባቢያዊ ከሆኑ ግላዊ ጥያቄዎች ውጭ ሰፍተው ወደ አገራዊና ህዝባዊ እንዲሁም ወደ ስልጣንና የስርዓት ለውጥ ጥያቄ ተሸጋግረዋል። በእንቅስቃሴው መጀመሪያ ወቅት የደሞዝ ጭማሪንና የኑሮ ሁኔታን መሻሻል ያነገበው የወታደሩ ጥያቄ፣ የነዳጅ ዋጋ መቀነስን ዓላማ አድርጎ የነበረው የታክሲ ነጂዎች አድማ፣ የትምህርት አሰጣጥ መስተካከልንና የደሞዝ ጭማሪን ያስተጋባው የመምህራን ጥያቄ፣ የሃይማኖት እኩልነትን ግንባር ቀደም በማድረግ የተደረገው የምዕመናን እንቅስቃሴ፣ አርሶ አደሮችና ሌሎች ተራማጅ ኃይሎች ሲያቀነቅኑት የነበረው የመሬት ላራሹ ጥያቄ፣ እንዲሁም ሌሎች የህብረተሰቡ ክፍሎች ያቀረቧቸው ጥያቄዎች በትግሉ ሂደት አይነትና ጥራት እያገኙ ሂደው አጠቃላይ ወደ ሆኑ የመብትና የስርዓት ለውጥ ጥያቄዎች ተለውጠዋል። የመናገር፣ የመደራጀት፣ የመሰብሰብ ነጻነቶች ይከበሩ፣ ዴሞክራሲያዊ መብቶች እውን ይሁኑ፣ ያጨው ስራት ተወግዶ ህዝባዊ መንግስት ይመስረት የሚሉት እና ሌሎች መሰረታዊ የሆኑ ጥያቄዎች ጎላ ብለው ወጥተዋል። መሰረታዊ የሆኑ ጥያቄዎቻቸው ሊፈቱ የሚችሉት ጨቋኙ ስራት ተወግዶ በመትኩ በህዝብ የሚቋቋም ለህዝብ የሚያገለግልና በህዝብ ቁጥጥር ስር የሚውል ስርዓት ሲመሰረት መሆኑን አውቀው ዜጎች ለህዝባዊ መንግስት ታግለዋል። በህዝብ ትግልና ግፊት ያጤው አገዛዝ በመጨረሻ ሊከረሰስ ቢችልም በጊዜው የተደራጀውና የአገሪቱን የመከላከያ ኃይል ቁጥጥር የነበረው የምርጥ መኮንኖቹ ወታደራዊ ድርግ የህዝብን እንቅስቃሴ አግቶ የህዝብን መብት አፍኖ ጊዜያዊ ህዝባዊ መንግስት የሚለውን ህዝባዊ ጥያቄ በጊዜያዊ ወታደራዊ አስተዳደር ድርግ ለውጦ ስልጣኑን ለመቆጣጠር በቅቷል። ፈላጭ ቆራጩ የደርግ አገዛዝ በ17 ዓመት የስልጣን እድሜው የህዝቡን መብት ሙሉ በሙሉ አፍኖ የግድያና የጭፍጨፋ አገዛዙን አስፍኖ ሰፊውን ህዝብ እያሰቃየ ቢዘልቅም በልዩ ልዩ የፖለቲካ ኃይሎች ከተለያዩ አቅጣጫዎች በሚደርስበት በትር እየተገዘገዘና የህዝብን ተቀባይነት ሳያገኝ ስልጣኑን ሳያደላድል ዘልቋል። በመጨረሻም የተከማቸውን የህዝብ ብሶትና ሮሮ ተንተርሰው ሲንቀሳቀሱ የነበሩት ጠባብ ቡድኖች በውጭ ኃይሎች ተጠናክረው በሰነዘሩት ጥቃት ከስልጣን ሊወገድ ችሏል። ባለፉት 25 ዓመታት የወያኔ አገዛዝ በህዝብ ላይ ያካሄደውን ግፍና መከራ ሆነ የዘረጋውን አስከፊ አገዛዝ ስርዓት እዚህ ላይ በዝርዝር ማቅረብ አስፈልጊ ባይሆንም ካለፉት አገዛዞች የከፋና የበረታ የአገሪቱን ህልውና አደጋ ላይ ያስቀመጠ የጥፋት መልክተኛ የሆነ አገዛዝ ነው ብሎ መደምደም ይቻላል። የወያኔ አገዛዝ ገና ስልጣን ሲይዝ ለአንድ የጎሳ ቡድን የበላይነትና ተቆጣጣሪነት አመቺ የሆነ ህገ መንግስት ነድፎና አገሪቱን በጎሳ ክልሎች ከፋፍሎ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥሯል። የወታደሩን፣ የጸጥታውን፣ የአስተዳደሩን፣ የፍርዱን ተቋም እንዲሁም ዋና ዋና የኢኮኖሚ መስኮችን ሙሉ በሙሉ በመቆጣጠር የፈላጭ ቆራጭ አገዛዙን ያሰፈነ ሲሆን የብዝበዛ አውታሮችንም አስፋፍቷል። ከአንድ ብሔር የተውጣጡ ገዢዎችና የጥቅም ተካፋይ የሆኑ ተባባሪ ባለስልጣኖች የበላይ የሆኑበት፣ ሌላው ደግሞ እንደ ሁለተኛ ዜጋ የሚታይበት የፖለቲካ ስርዓት መስርቷል። የህዝብ መሰረታዊ ዴሞክራሲያዊና ሰብአዊ መብቶች ታፍነዋል። መብቱን የጠየቀውና ተቃውሞ ያሰማው ዜጋ ይታሰራል፣ ይቀጠቀጣል፣ ይገደላል። የአምባገነን ስልጣን እንጂ የህግ የበላይነት የለም። ፍትህ ከናካቴው ጠፍቷል። የድሃ መሬት ተቀምጦ ለውጭ ባለሀብቶች ተቸብችቧል። የአገር ሀብት ተዘርፎ ወደ ውጭ ተግዟል። ስራ አጥነት ተስፋፍቷል። ረሃብ ያለማቋረጥ በሀገሪቱ ነግሷል። በአፈና አገዛዝ በኢኮኖሚ ችግር ዜጎች ወደ ውጭ ተሰደዋል፣ ወዘተ ወዘተ። ካለፈው ዓመት መባቻ ጀምሮ በተከታታይ በተለያዩ የአገራችን ክፍሎች ሲካሄዱ የነበሩት ህዝባዊ አመጾችና የተቃውሞ እንቅስቃሴዎች በወያኔ የ25 ዓመት የግፍ አገዛዝ አንጀቱ ያረረው ህዝብ ብሶት የወለዳቸው ናቸው። ቀደም ባሉት ዓመታት በክርስቲያን አባቶች በኋላም በሙስሊሙ ህብረተሰብ የተደረጉት እልህ አስጨራሽ የተቃውሞ እንቅስቃሴዎችን ተከትለው ለአንድ ዓመት ከሶስት ወር ለሆነ ጊዜ በደቡብና በሰሜን በምስራቅና በምዕራብ ኢትዮጵያ የተካሄዱት ህዝባዊ እንቅስቃሴዎች እንደ የካቲት 66ቱ እንቅስቃሴ መነሻ ምክንያታቸው ውሱንና አካባቢን መሰረት ያደረጉ ቢሆኑም በሂደት ስፋትና ጥራት እያገኙና እያደጉ ሄደው ወደ ስርዓት ለውጥ ጥያቄዎች ተለውጠዋል። በአዲስ አበባ ማስተር ፕላን ስም ሊካሄድ የነበረውን አይን ያወጣ የመሬት ዝርፊያ በመቃወምና እንዲሁም ከወልቃይት የማንነት ጥያቄ ጋር በተያያዘ አገዛዙ ያካሄደውን የአፈና እርምጃ በመቃወም በሮማውና በአማራው አካባቢዎች የተጀመሩ እንቅስቃሴዎች ትግሉ እየደገና እየጎመራ ሲሄድ አምባገነን አገዛዝ ይወገድ ህዝባዊ መንግስት ይመስረት በሚሉ ጥያቄዎች ተተክተዋል። ሌሎች አካባቢዎችም ስፋትና መጠናቸው ይነስ እንጂ ተመሳሳይ ህዝባዊ ጥያቄዎችን አንገባው አገዛዙን ወጥረዋል። ላለፉት 25 ዓመታት አገዛዙ በተለያዩ ስልቶች በህብረተሰቡ ላይ የጫናቸውን የጎሳ የሃይማኖት የቋንቋና የክልል ልዩነቶችን ሰብረው በህዝብ መካከል አንድነትን መተሳሰርን መደጋገፍን አጠናክረው በመቀጠል ላይ የነበሩት ህዝባዊ አመጾች እንደ የካቲት 66ቱ እንቅስቃሴ ያገዛ ስርዓቱ ሊገረስሱ ባይችሉም በአገዛዙ የስልጣን እድሜ ታይቶ የማይታወቅ ደረጃ ገዢውን ክፍል ከመሰረቱ ያናጉ መሆናቸው አይጋድም። የገዢውን መደብ የክፍፍል ተንኮል የሰበሩ ሆዳሙንና ለጥቅም ያደረውን ያስከዱ በስልጣን ላይ ያሉትን የገዢውን ክፍል አባላት እርስ በርስ ያተራመሱ እንቅስቃሴዎች ነበሩ። አገዛዙ በህዝባዊ አመጽ ጥንካሬና ስፋት ከመደናገጡ የተነሳ ህይወቱን ለማቆየት የተለያዩ እርምጃዎችን ወስዷል። በአምሮ የማሰብ በመንፈስ የመመኘት እንዲሁም የመናገር ሆነ የመስማት እጅን የማንቀሳቀስ ሆነ በእግር የመራመድ መርት የሚከለክለውን አፋኝ ነውን ያስቸኳይ ጊዜ አዋጅ አውጆ እንቅስቃሴውን ለማስቆም ሞክሯል። የወያኔው አፋኝ አዋጅ ዜጎች እንዳይናገሩ እንዳይሰበሰቡ የተቃዋሚ ዜና ማሰራጫዎችን እንዳያዳምጡ የተቃዋሚ ጽሁፎችን እንዳያነቡ እጃቸውን አጣምረው ተቃውሟቸውን እንዳይገልጹ ተቃዋሚ ናቸው ተብለው ከተመደቡት ወይም ከሚጠረጠሩት ጋር እንዳይገናኙ እንዳይነጋገሩ ይከለክላል። በደርግ ዘመን ያሰበና ያሳሰበን የሚቀጣ አዋጅ ታውጆ የሁሉም መሳለቂያ ሆኖ እንደነበር የሚታወቅ ሲሆን የወያኔም አይን ያወጣ አዋጅ ከትዝብትና ከስላቅ ያመለጠ አልሆነም። በአስቸኳይ ጊዜ አዋጁ ስም በርካታ ወገኖች ተገድለዋል። አንዳንዶች ግምት ከአርባ ሺህ በላይ የሆኑ ዜጎች በየማጎሪያ ሰፈሮች ውስጥ ታስረው በልዩ ልዩ የጭካኔ ተግባሮች ተሰቃይተዋል። ንብረቶቻቸውን ተዘርፈዋል። የአዋጁ የመጀመሪያው ዓላማ በወታደራዊ አገዛዝ የፍርሃት ድባብን አስፍኖ የስልጣን ዕድሜውን ማራዘም ስለነበር አገዛዙ ከአመጹ ጥቂት ፋታ በማግኘቱ አዋጁ ግቡን መጥቷል በማለት እየተኩራራ ይገኛል። አገዛዙ ከኃይል እርምጃው ጎን ለጎን አስመሳይ እርምጃዎችንም ወስዷል። ቲያትሩና ድራማውን በየመስኩና በየደረጃው አሳይቷል። በአዋጅ ስብሰባ እንዳያደርግ የተከለከለ ዜጋ በግድ ለስብሰባ ተጠርቷል። በአዋጅ አፉ እንዳይናገር የተረጎመው ወገን ወያኔ በጠራው ስብሰባ ላይ ስለ ባለስልጣኖች ድክመት ለአስተዳደር ጉድለት የመሰለህን ተናገር ተብሎ ተጠይቋል። አንጀቱ ያረረው ህዝብ ከወያኔ በላይ ብልጦ ነው የልቡን በልቡ ይዞ እየሳቀና እየሸነገለ ሸኝቶታል። በወያኔ ድርጅትና በተለጣፊ ድርጅቶች ውስጥም በጥልቅ መታደስ በሚል ፈሊጥ ግምገማ ሲያካሂድ ቆይቷል። የወያኔ ቁልፍና ነባር ተጋዳላዮችን የማይነካ የበታቾችንና ተለጣፊዎችን ሸንቆጥ የሚያደርጉ እርምጃዎች ተወስደዋል ተብሏል። አጥብተዋል የተባሉት ከሹመታቸው ተነስተው በአዲሶች ሲተኩ ወደ ሌላ ቦታ ሲዛወሩና ከስራ ሲባረሩ ሌሎች ደግሞ ሲታሰሩና ፍርድ ቤት ሲቀርቡ ታይተዋል። ስራ አጥ ወጣቶችን ስራ ለማስያዝ በጀት ተመድቧል ተብሏል። በዩኒቨርሲቲ የተመረቁት ወጣቶች በእንጨት ስራ ላይ በመሰማራታቸው ወይም የኮብልስቶን ግንበኛ መሆናቸው ትልቅ እመርታ ተብሎ ተደስክሮለታል። አልፎ ተርፎ አሽቀንጥሮ ጥሏቸው የነበሩትና ህጋዊ ከተባሉት የተቃዋሚ የፖለቲካ ድርጅቶች ጋር ድርድርና ውይይት እየተደረገ ነው በማለት መመጻደቅን ተያይዞታል። የተቃዋሚ ድርጅቶችን መሪዎች አስሮ እያሰቃየ ሰርጎ በመግባትና በመከፋፈል ህልውናቸውን አዳክሞ እያመነመነና ቢሮቻቸውን እየመዘበረ ባለበት ሁኔታ ውይይትና ድርድር የሚለው ለለበጣ መሆኑን አምሮ የተዘጋ ደንቆሮ እንኳ አይስተውም። ገባብሎ ውስጡ ሲመረመር ደግሞ ከሚሰበሰቡት ውስጥ 3/4 የሚሆኑት አገዛዙ ጠፍጥፎ የሰራቸው በሚያስተላልፈው መመሪያና ትዕዛዝ የሚንቀሳቀሱ በመሆናቸው በድምጽ ብልጫ የሚፈልገውን ውሳኔ አስወስኖ ለመሄድ እቅድ እንዳለው በግልጽ ያሳያል። ይህ ሁሉ ግርግርና ተፈንቶ በህዝብ ላይ የፍራት ድባብ ለመጣልና በአስመሳይ እርምጃዎች ዜጎችን ለማማለል ነው። ላለፉት 25 ዓመታት በጭቆናና በብዝበዛ አንጀት የተቆማጠረው ህዝብ ግን የወያኔን የማስፈራራትም ሆነ የማስመሰል ቲያትር አልተቀበለም። በአስቸኳይ ጊዜ አዋጁ በትር አልበረገገም። በማስመሰል ድራማው አልተታለለም። በህዝብ የተጠየቁት ጥያቄዎች መሰረታዊና ወሳኝ ስለሆኑ በብልጣብልጥነት በሚደረግ ያስመሳይ ስብሰባ ወይም የስልጣን እድሜን ማራዘሚያ ሽፋን የሆነውን ሹምሽር ተግባራዊ በማድረግ የሚመለስ አይደለም። ህዝብ የጠየቀው የስርዓት ለውጥ ነው። ጥያቄዎቹ የሚመለሱት እና ችግሮቹ የሚፈቱት ደግሞ ህዝብ የስልጣን ባለቤት ሲሆን ብቻ ነው። የስርዓት ለውጥ ሳይኖር ያንድ ቡድን ያንድ ዘር ያንድ ፓርቲ በላይነት ፈላጭ ቆራጭነትና አምባገነንነት አይወገድም። የስርዓት ለውጥ ከሌለ የህዝብ ነጻነትና መብት አይከበርም። የህግ የበላይነት አይኖርም። የስርዓት ለውጥ ከሌለ ህዝብ በዘርና በቋንቋ እንዲከፋፈል የሚደርስበት ተጽዕኖ አይገታም። የብሔር ብሔረሰቦች በእኩልነት ላይ የተመሰረተ አንድነት እውን አይሆንም። የስርዓት ለውጥ ከሌለ የአገር ሀብት ከመመዝበር አይድንም። የስርዓት ለውጥ እውን ካልሆነ ተጠያቂነት አይረጋገጥም። የስርዓት ለውጥ ከሌለ ሰላምና መረጋጋት አይገኝም። ህዝብ የሚፈልገው ስርዓተ መንግስት ህዝብ የስልጣን ምንጭና ባለቤት የሚሆንበት በህዝብ የሚመረጥና በህዝብ ቁጥጥር ስር የሚውል ዴሞክራሲያዊ ስርዓት ነው። በአንድ አገር ውስጥ ሰላምም ሆነ መረጋጋት ብልጽግናም ሆነ እድገት ሊገኝ የሚችለው አገሪቷ በሚገባ የተዋቀሩ የመንግስት አካሎች፣ ህጎችና ደንቦች እንዲሁም ተጠያቂነት ያለው የአስተዳደር መዋቅር ሲኖራት ነው። ዴሞክራሲያዊ በሚባሉ የተለያዩ አገሮች የሚገኙት መንግስታዊ መዋቅሮች የተለያዩ ቅርጽና መልክ ያላቸው በመሆኑ እዚህ ላይ መዘርዘር የሚቻል ባይሆንም በሁሉም ዘንድ ተመሳሳይ የሆነውን መሰረታዊ ይዘት ባጭሩም ቢሆን ማስቀመጡ ለግንዛቤ ይረዳል። አገራችን ህልውናዋን አስከብራ የህዝቦቿን መብትና ነጻነት አስጠብቃ ሰላምንና መረጋጋትን እውን አድርጋ ለሁሉም ዜጎች የሚዳረስ ብልጽግና አግኝታ ወደፊት ልትጓዝ እንድትችል ከብዙ በጥቂቱ የሚከተሉት ዋና ዋና መርሆች እውን መሆን አለባቸው። ሁሉም ዜጋ ግልጽ ሆኖለት በግልጽ ተወያይቶበትና ተነጋግሮበት በድምጽ ብልጫ የሚያጸድቀውና ሁሉም ተገዥ የሚሆንለት ህገ መንግስት። በማንም ቡድን፣ ፓርቲ፣ ጎሳ፣ የእምነት ተከታይ ወዘተ ቁጥጥር ስር ያልዋሉ ወይም በበላይነት የማይመራቸው ተጠሪነታቸው ለህገ መንግስቱ ብቻ ይሆነና አንዱ ወገን ከተሰጠው የስልጣን ገደብ ሲያልፍ ሌላው ሊቆጣጠር በሚችልበት መንገድ የተዋቀሩ መንግስታዊ አካሎች ማለትም የህግ አውጪ፣ የህግ አስፈጻሚና የዳኝነት አካሎች። ከማንም ቡድን ተጽዕኖ ነጻ የሆኑ ነጻነት ያላቸው ገለልተኛ የሆኑና ተጠሪነታቸው ለህገ መንግስቱ ብቻ የሆነ በሁሉም የህብረተሰብ ክፍል ተሳትፎ የሚዋቀሩ የመከላከያ፣ የጸጥታና የአስተዳደር መዋቅሮች። የህዝብን ልዩ ልዩ አስተያየትና አመለካከት የሚያስፋፋ፣ እውነቱን የሚያወጣ፣ የተደበቀውን ፈልፍሎ ይፋ በማድረግ የሚያጋልጥ፣ መሪዎችን የሚያርምና የሚወቅስ፣ መልካም አመለካከቶችን የሚያስተጋባና የሚያሰራጭ፣ ነጻነቱና ህልውናው በህግ የተጠበቀና የተከበረ መገናኛ ብዙሃን። ከማንም ቡድን፣ ፓርቲ፣ የመንግስት መዋቅር፣ የመከላከያና የጸጥታ ኃይል ጣልቃ ገብነት ነጻ በሆነ መንገድ የሚካሄድ ርቱዓዊና ፍትሃዊ ምርጫ የሚሉት በዋናነት ከሚጠቀሱት መካከል ጥቂቶቹ ናቸው። ከላይ የተዘረዘሩት ሁሉ ባገራችን አሉ የሚባል ቢሆንም ባንድ ቡድን መጠቀሚያና ለይስሙላና ለማስመሰያ የተፈጠሩ በስም ደረጃ ላይ ብቻ ያሉ መሆናቸው አከራካሪ አይደለም። ጠባብና ዘረኛ በሆነው በወያኔ ቡድን ታቀደው ህልውና አግኝተውና በቁጥጥር ስር ውለው ላለፉት 25 ዓመታት ድራማ ሲሰራባቸው መቆየታቸው አለ የሚባል አይደለም። አለ የሚሉ ካሉ የገዢው ቡድን አባላት ወይም የጥቅም ተካፋይ የሆኑ ብቻ ናቸው። ነገሩን ያልተረዱ ወይም ግር የሚላቸው ካሉ ደግሞ ታሪክን በመረዳትና ዝርዝሩን በደንብ በማጤን እውነታውን መገንዘብ ይቻላል የሚል እምነት አለን። ወያኔ በመሳሪያ ኃይል ስልጣን ሲይዝ ለይስሙላ ባካሄደው የሕገ መንግሥት ጉባኤ ለረጅም ጊዜ ስልጣን ሊያቆየው የሚችለውን የራሱን ፕሮግራም የሀገሪቱ ሕገ መንግሥት አድርጎ በሥራ ላይ መዋሉን ማን የሚስተው አለ? የሕግ አውጪው የሕግ አስፈጻሚውና የዳኝነት አካሎች ላለፉት 25 ዓመታት በዚህ ቡድን ቁጥጥር ስር መቆየታቸውንስ ማን ሊከራከር ይችላል? በመንግስታዊ አካሎች መካከል የስልጣን ሚዛን የተጠበቀበትና የአንደኛውን አካል የስልጣን ገደብ ሌላው አካል የተቆጣጠረበት ሁኔታ ታይቶ ያውቃልን? ቁልፍ የሆኑ የመንግስት ሚኒስቴር ቦታዎች፣ መንግስታዊ ተቋም ያላፊነት ቦታዎች ወዘተ በወያኔ አባላት ለ25 ዓመታት የተያዙት ለምን ይሆን? በቅርቡ በተከሰተው ህዝባዊ አመጽ ግፊት አንዳንድ ቁልፍ የሆኑ የሚኒስትር ቦታዎች በሌሎች ተለጣፊ ድርጅቶች አባላት ተተኩ ቢባልም በእነዚህ የሚኒስቴር መስሪያ ቤቶች በምክትል ሚኒስትርም ሆነ በሌላ ደረጃ ተሰይመው በመቆጣጠር ላይ ያሉት የማን ድርጅት አባላት ናቸው? የመከላከያና የጸጥታ ተቋሞችስ በማን ቁጥጥር ስር ናቸው? ከመከላከያው ማዕከል ጀምሮ ዋና ዋና ቦታዎች እንዲሁም በክፍለ ጦር፣ በቀጠና፣ በብርጌድ ወዘተ በኃላፊነት ቦታ ላይ የተሰየሙት የወያኔ አባላት አይደሉምን? የወታደሩ ክፍል የብሔር ተዋጽኦ አለው ቢባልም የወያኔ ቡድንን ስልጣን ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ለመጠበቅ በልዩ መልክ የተደራጀውና የሰለጠነው በሰላማዊ መንገድ ተቃውሞ የሚያሰሙን ዜጎች ጭምር በማንኛውም ቦታና ሰዓት ለመግደልና ለመደምሰስ ሙሉ ወብት የተሰጠውና ለፈጸመው የወንጀል ስራዎች ተጠያቂ የማይሆነው የአጋዚ ጦር የተሞላው በወያኔ ድርጅት አባላት መሆኑ አገር ያወቀው ፀሐይ የሞቀው ሐቅ ነው። የስለላውና የጸጥታው ክፍልም መስሪያ ቤቱ ቁንጮ ጀምሮ እስከ ክፍል ኃላፊዎች ድረስ የተያዘው በዚሁ ድርጅት አባላት ሲሆን በዚሁ መስሪያ ቤት ስር ያሉ እንደ ኢሚግሬሽን አይነት የተለዩ ክፍሎች ደግሞ ቦታቸው ሙሉ በሙሉ ወይም 90% የተያዘው ከአንድ ጎሳ በመጡ የወያኔ አባላት ነው። በወያኔ ባለስልጣኖች መብታቸውን የተቀሙ ዜጎች በሚገደሉበት፣ በሚታሰሩበትና ታስረው በሚሰቃዩበት እንዲሁም ትክክለኛ ፍርድ በተነፈጉበት ሁኔታ በአገሪቱ ውስጥ የሕግ የበላይነትና ፍትህ አለ ማለት አይቻልም። በኤፈርት ሆነ በሜቴክ በምርት ገበያ ሆነ በሌላ የንግድ ድርጅት ስም ስልጣንን የተቆጣጠሩ የወያኔ አባላት በብዙ ቢሊዮን ዶላር የሚቆጠር የአገሪቱን ሀብት የሚዘርፉበትና ወደ ውጭ የሚያወጡበትም የወንብድና ተግባርም ሳይጠቀስ መታለፍ የሌለበት ነው። እንዲህ እያልን በመቀጠል የወያኔን አገዛዝ ምንነት ማሳየት ይቻላል። ዝርዝሩ ብዙ ስለሆነ ሁሉንም እዚህ መጥቀሱ አስቸጋሪ ቢሆንም ከላይ የተጠቀሱት በመጠኑም ቢሆን ያገዛዙን ውስጣዊ ገጽታ ይገልጻሉ ብለን እንገምታለን። በተለያዩ የሀገራችን ክፍሎች ህዝባችን እየሞተ እየቆሰለ እየታሰረና እየተሰቃየ እንዲሁም ንብረቱ እየወደመና እየተዘረፈ ከአንድ አመት ተኩል በላይ ለሆነ ጊዜ አመጹን ያካሄደውና ያቀጣጠለው ከላይ የተጠቀሰውን አስከፊውን የአንድ ቡድን ፈላጭ ቆራጭ አገዛዝ አስወግዶ በምትኩ ህዝብ የስልጣን ምንጭ የሆነበት፣ መብት የሚጠበቅበትና የሚከበርበት፣ እኩልነት የሚረጋገጥበት ዴሞክራሲያዊ ስርዓት ለመመስረትና ለመገንባት ነው። ስለሆነም ዜጎች ደም የከፈሉበት የተሰቃዩበትና አካለ ስንኩላን የሆኑበት ህዝባዊ ጥያቄ በማናቸውም አይነት ሹምሽር በጥልቀት መታደስም ሆነ በይስሙላ ውይይት የሚመለስ አይሆንም። በአሁኑ ወቅት አመጹ የቀዘቀዘ ቢመስልም የተዳፈነ እንጂ ያልጠፋ፣ ያንቀላፋ እንጂ ያልሞተ መሆኑ ግልጽ ነው። በጋድ የሚታየውና ያልተደበቀው ኢትዮጵያ የህዝብ ብሶትና ቁጭት የሚያሳየን የተዳፈነው አመጽ በአዲስ ንፋስ ተንቀልቅሎና ነበልባሉ ከአድማስ አድማስ ተሰራጭቶ ይህን አስከፊ አገዛዝ ከመሰረቱ ገስሶ ሊጥል የሚችል መሆኑን ነው። የአሁኑ ትውልድ እያካሄደ ያለው የአመጽ እንቅስቃሴ ከየካቲት 66ቱ ህዝባዊ አመጽና ከአመጹ በኋላ ከተከተሉት ሁኔታዎችም የተማረውም የሚማረውም ትምህርት ይኖራል። በየካቲት 66ቱ ህዝባዊ እንቅስቃሴ ሁሉም ዜጋ በዘር፣ በሃይማኖት፣ በጾታና በእድሜ፣ በመኖሪያ ቦታ፣ በሙያ፣ በስራ መስክ፣ በትምህርት ደረጃ ወዘተ ሳይለያይ ክንዱን በማስተባበር ታግሎ የንጉሱን አገዛዝ ገርስሷል። ካለፈው አንድ አመት ተኩል ጀምሮ በተለያዩ አካባቢዎች ሲካሄዱ የነበሩት ህዝባዊ አመጾች የወያኔ አገዛዝ የጫነውን የዘር ልዩነትን በመስበርና አንዱ ክፍል ያነሳውን የትግል ጥያቄ ሌላው ወገን በመደገፍ የጋራ የሆነውን ህዝባዊ ትግልና ጥያቄ ለማጠናከር መሞከራቸው የካቲት 66ቱ እንቅስቃሴ የወሰዱት ትምህርት እንዳለ የሚያስገነዝብ ቢሆንም የተለያዩ የህብረተሰብ ክፍሎችን በማቀፍና የትግሉንና ያመጹን አድማስ ወደ ተለያዩ አካባቢዎች በማስፋት በኩል እንቅስቃሴዎቹ የሚቀራቸው ስራ እንደነበር መረዳት ይቻላል። የካቲት 66ቱ ህዝባዊ እንቅስቃሴ ያጼውን አገዛዝ መገርሰስ ቢችልም በወቅቱ የተደራጁትና የእንቅስቃሴው አካል የነበሩ ክፍሎች ያልተጠናከሩና ለጋ ስለነበሩ ህዝባዊ መንግስት የሚለው የእንቅስቃሴው ዓላማና መዳረሻ በወቅቱ በሚገባ በተደራጀውና ኃይልን ባከማቸው በምርጥ መኮንኖች ቡድን ተጠልፎ ግቡን ሳይመታ ቀርቷል። ለግል ሳይሆን ለህዝባዊ ጥቅም፣ ለዝና ሳይሆን ለህዝብ መብትና ነጻነት ራሳቸውን መስዋዕት ለማድረግ የቆረጡ ዜጎች እስካሉ ድረስ የወቅቱ ህዝባዊ አመጽ አገዛዙን ማስወገድ መቻሉ የማያጠራጥር ቢሆንም በጥልቀት ተሐድሶ ባገኘው ወያኔ ቁጥር 2 ወይም በሌላ የተደራጀ ኃይል እንዳይጠለፍ የህዝብ ወገኖች የሆኑ ሁሉ በህቡና በሌላ አመች በሆነ መልክ የበለጠ መደራጀታቸውና ክንዳቸውን አስተባብረው መታገል አማራጭ የሌለው መንገድ ነው እንላለን። ህዝባዊ ትግል ውጭ ላፍታም ተለይቶ የማያውቀው ያፓ ህዝባዊ አመጹን ለማጠናከር የበኩሉን አስተዋጽኦ እያደረገ መሆኑን እየገለጸ ትግሉ አስከፊውን አገዛዝ አስወግዶ ስልጣን የህዝብ ምንጭ የሆነበት ስርዓት እውን እስኪሆን ድረስ ኃይላችንን አስተባብረን እንታገል በሚል ጥሪውን ያስተላልፋል። አስከፊው አገዛዝ በህዝባዊ አመጽ ይወገዳል። የኢትዮጵያ ህዝብ አንድነቱን ጠብቆ በሚያካሄደው ትግል ድልን ይጎናጸፋል።
ቀድሞ ለፋሽስቶ ሰላቶ የበስሜ ዛሬም ለቆጠኞ ይንበረከክ የነጻነት ዋጋ ድንበር ውስጥ ከዚያ ነው በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ክልነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስክክር ኢትዮጵያዊነት ነው እናቸንፋለን። ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው